ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን አቶ አንዳርጋቸው ጽጌ ከእስር ተፈቱ።
ይህንን በተመለከተ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ምክትል ኃላፊ አቶ ናምን አንዳርጋቸውን ምላሽ እንዲሰጡን ጠይቀናል።
ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸው አሉ እና እነኚህም እንደሚሰረዙና ውድቅ እንደሚሆኑ አጠቃላይ የጸረ ሽብር ሕግ እና ሌሎችም አፋኝ ሕጎች እንደሚሰረዙ ተስፋ እናደርጋለን።
የአርበኞች ግንቦት ሰባት ከፍተኛ አመራር የፖለቲካ ጉዳዮች ምክትል ኃላፊ አቶ ናምን ዘለቀን ነበር የሰማችሁት። የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ክስ በመቋረጡ የሚሰጡትን አስተያየት ጠይቀናቸው ነበር።
ድርድር ይሻላል ብለው ጠንከር ያለ አቋም ይዘው የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው።
ሁሉንም ከዝግጅቶቻችን ታገኛላችሁ። በፌስቡክ አቶ ያማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል። አድርሱን።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን ደግሞ ተመልሰን መተናል። አቶ አንዳርጋቸው ጽጌን ጨምሮ 500 ሰዎች ክሳቸው ተቋርጦ ከእስር መለቀቃቸው ታውቋል። አቶ አንዳርጋቸውም ማምሻውን ወላጆቻቸው ቤት ገብተው ከፍተኛ አቀባበል ተደርጎላቸዋል። በሌላ ዜና ደግሞ ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። አድማጮች፣ የሁለቱን ዜናዎች ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን።
በዩናይትድ ስቴትስ ኃይሎች የሚታገዙት የአፍጋኒስታን ኃይሎች በምስራቃዊ ናግሃር ክፍለ ሀገር 9 ሲቪሎችን ገድለው ሌሎች 8ን ደግሞ አቁስለዋል ተብለው ተወነጀሉ። ልዩ ሲቪሎቹ በሲቪሎቹ ላይ ጥቃት ያደረሱት በስህተት የእስላማዊ መንግስት ቡድን ተዋጊዎች መስለዋቸው መሆኑም ተገልጿል። ከጥቃቱ ሰለባዎች መካከል የሚበዙት የአፍጋኒስታን የመወሰኛ ምክር ቤት ሊቀመንበር ቤተሰብ አባላት መሆናቸውን የክፍለ ሀገሩ አስተዳደር ቃል አቀባይ ለቪኦኤ ገልጸዋል። ስለ ጉዳዩ ምርመራ የተከፈተ መሆኑን ቃል አቀባዩ ጨምረው ገልጠዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ሊያደርጉት ስለታቀደው ጉባኤ የሚወያዩ ከፍተኛ የሰሜን ኮሪያ ባለስልጣን ኒውዮርክ እንደሚገቡ ፕሬዚዳንቱ አረጋገጡ። ሚስተር ትራምፕ ዛሬ በትዊተር ገጻቸው ባወጡት ቃል የሰሜን ኮሪያ ምክትል ሊቀመንበር ኪም ያንግ ቾል በአሁኑ ወቅት ወደ ኒውዮርክ እየተጓዙ ናቸው ብለዋል። ከዚህ የፕሬዚዳንቱ ቃል በሰዓታት ቀደም ብለው የወጡ የዜና ዘገባዎች የሰሜን ኮሪያ ገዢ ፓርቲ ምክትል ሊቀመንበርና የቀድሞ የወታደራዊ ስለላ ኃላፊ ኪም ዮንግ ቾንግ አውሮፕላን ማረፊያ እንደነበሩ ተናግረዋል። ነገ ረቡዕ ወደ ኒውዮርክ ለመብረር እቅድ ያላቸው መሆኑንም ደግሞ የደቡብ ኮሪያ የዜና አገልግሎት ዩሃምፕ ዘግቧል።
በስተመጨረሻም ዛሬ ማክሰኞ ፓሪስ ላይ የተሰበሰቡት የሊቢያ ተቀናቃኝ መሪዎችና ከ20 በላይ የሚሆኑ የአገር ዲፕሎማቶች በጦርነት የዳሸቀችው ሀገር የዘንድሮ የአውሮፓውያን ዓመት መጨረሻ ምርጫዎች ማካሄድ እንዳለባት በመርሆ ተስማምተዋል። የፓሪሱ ጉባኤ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ የሊቢያ ሰላም እንዲሰፍን ለሁለተኛ ጊዜ ያደረጉት ጥረት መሆኑ ነው። በተባበሩት መንግስታት ድርጅት የሚደገፈው የትሪፖሊው መንግስት መሪ ፋይዝ አልሳራጅ የጦር ሰራዊታቸው ምስራቅ ሊቢያን የሚቆጣጠረው የ75 ዓመቱ ሀሊፋ ሀፍታርና የመቀመጫውን ምስራቅ ሊቢያ ያደረገው ፓርላማ አፈ ጉባኤ በሀገሪቱ እንደ አውሮፓውያን ዘመን አቆጣጠር በ2010 ቀን ፕሬዚዳንታዊ ምርጫና የምክር ቤት ምርጫ መካሄድ እንዳለባቸው መወሰናቸውን የፈረንሳይ ባለስልጣናት ገልጠዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
አድማጮች ቀዳሚው ዘገባችን አልደረሰም። አቶ አንዳርጋቸው ጽጌን ጨምሮ 500 ሰዎች ከሳቸው ተቋርጦ ከእስር መለቀቃቸው ታውቋል። አቶ አንዳርጋቸው ማምሻውን ወላጆቻቸው ቤት ገብተዋል። መለስካቸው አማሃ እዛው በስፍራው ተገኝቶ አቶ አንዳርጋቸው ጽጌን ማነጋገሩን ገልጾልናል። ዘገባው እንደደረሰልን ይዘን እንመለሳለን። በሌላ ዜና ደግሞ ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ እንደዚሁም ኢሳትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። የጠቅላይ አቃቤ ሕግን ቃል አቀባይ በስልክ ያነጋገረው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
የዚህ መረጃ መነሻ ባለፈው ቅዳሜ የፌደራሉ ጠቅላይ አቃቤ ሕግ የሰጡት መግለጫ ነው። ጠቅላይ አቃቤ ሕጉ በዚሁ መግለጫ 567 ታራሚዎች ይቅርታ እንደተደረገላቸው አስታውቀዋል። ከመካከላቸው የልዩ ይቅርታ ተጠቃሚዎች መኖራቸውን ከነዚህም ውስጥ የግንቦት 7 ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ አንዱ መሆናቸውንም ገልጸው ነበር። ቆየት ብሎ ግን ሌሎች ድርዝር ጉዳዮችን መውጣት ጀምረዋል። በዚህም መሰረት በሽብር ተከሰው መዝገባቸው በመጣራት ላይ የነበረ 137 ግለሰቦችና ድርጅቶች የዚህ ውሳኔ አካል መሆናቸውን ጠቅላይ አቃቤ ሕግ አመልክቷል። የጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋዬ ዓለም ነው ማምሻውን በስልክ እንደገለጹልኝም የክስ መዝገባቸው እንዲቋረጥላቸው ከተወሰነው ግለሰቦች መካከል የግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ይገኙባቸዋል። የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ደግሞ የክስ መዝገባቸው እንዲቋረጥላቸው ከተወሰነላቸው ድርጅቶች መካከል መሆናቸውን ቃል አቀባዩ ገልጸዋል። ሁሉም የተከሰሱት በሌሉበት ነው። አቶ አንዳርጋቸው ጽጌን ጨምሮ ከሳቸው የተቋረጠላቸውና ይቅርታ የተደረገላቸው ታራሚዎች ዛሬ ከሰዓት ከማረሚያ ቤት መውጣት መጀመራቸውንም አቶ ተስፋዬ ተናግረዋል። እስረኞቹን መፍታት የተጀመረውም የጠቅላይ አቃቤ ሕግ ትዕዛዝ ለማረሚያ ቤቱ በመላኩ ነው ብለዋል። አቶ አንዳርጋቸውም ሆነ ይቅርታ የተደረገላቸው ሌሎቹ ታራሚዎች እስከዛሬ ያልተፈቱት ይሄው የወረቀት ስራ እስኪጠናቀቅ መሆኑንም ቃል አቀባዩ ገልጸዋል። ትናንት በቃሊቲ ማረሚያ ቤት ሲገቡና ሲወጡ የታዩትም የታራሚዎችን አያያዝ ለመመልከቱ መደበኛ ስራ የተጓዙ የኛ መስሪያ ቤት ተሽከርካሪዎች ናቸው ብለዋል የጠቅላይ አቃቤ ሕግ ቃል አቀባይ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የኢትዮጵያ መንግስት በግንቦት 7 ሊቀመንበር በኢሳት ቴሌቪዥን በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ላይ መስርቶ የነበረውን ክስ ማቋረጡን ተከትሎ ከድርጅቶቹ ምላሽ ይዘናል። በቅድሚያ ካርበኞች ግንቦት 7 ከፍተኛ አመራርና የፖለቲካ ጉዳዮች ምክትል ኃላፊ አቶ ናአምን ዘለቀንስማ ሄኖክ ሰማግዘር ነው ያነጋገራቸው።
የወንድማችን የጓዳችን አንዳርጋቸው ጽጌ መፈታት ለንቅናቄያችን አባላት፣ ደጋፊዎች እንዲሁም በአጠቃላይ ለፍትህና ለነጻነት ሲታገል መስዋዕት ሲሆን ለነበረው የኢትዮጵያ ሕዝብ ሁሉ ከፍተኛ ደስታ እና ተስፋንም የፈነጠቀ ነው ብለን እናምናለን። ይሄ ትልቅ ጅምር ነው። የእሱ መፈታት ከፍተኛ መነቃቃትን ፈጥሮልናል ለሁላችንም። ዛሬ ነው እንግዲህ መፈታቱንና ቤቱ መግባቱን ያረጋገጥ ነው።
ከዚህም በተጨማሪ የኢትዮጵያ ጠቅላይ አቃቤ ሕግ በፓርቲያችሁ መሪ በዶክተር ብርሃኑ ነጋ እንደዚሁም ደግሞ በኢሳት ቴሌቪዥን ሌሎችም የቴሌቪዥን ጣቢያዎችና መሪዎችን ጨምሮ በፍርድ ቤት የቀረቡ ክሶችን እንደሰረዘ አስታውቋል። ይህንንስ በተመለከተ ፓርቲያችሁ ያለው ምላሽ ምንድን ነው?
አሁንም ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸው አሉ እና እነኚህም እንደሚሰረዙና ውድቅ እንደሚሆኑ በአጠቃላይ የጸረ ሽብር ሕግና ሌሎችም አፋኝ ሕጎች እንደሚሰረዙ ተስፋ እናደርጋለን። ይሄ ጥሩ ጅምር ነው።
ጥሩ ጅምር ነው ከማለት ባለፈ ተጨባጭ የፖለቲካ ውይይት እንደሚታወቀው ፓርቲያችሁ በሰላማዊ ድርድር የማይሆን ከሆነ በኤርትራም እንደዚሁ ጦር አሰማርታችሁ በማሰልጠን ትጥቅ ትግል ድረስ ለመሄድ ሪዮት ያለው ፓርቲ ስለሆነ ይሄን እንደው በተጨባጭ የፖለቲካ ለውጥ ምን ያመጣል ብላችሁ ታስባላችሁ? ጥሩ ጅምር ነው ከመአለት ባለፈ
እንግዲህ እንደሚታወቀው ኢትዮጵያ ውስጥ 27 አመት ሰፍኖ የነበረው የመቃ ያፈና እና አምባገነን አገዛዝ ነው። ይሄንን ለመለወጥ በአዲሱ ጠቅላይ ሚኒስትርና ይሐደጉስ ባሉ የለውጥ ኃይሎች በእውነቱ ከፍተኛ ፍላጎትና ቁርጠኝነት ካለ እና ተጨባጭ እርምጃዎች እንዳሁኑ ከተወሰዱ እንዳልኩት ብዙ በርካታ አፋኝኮች አሉ። መዋቅራዊ ለውጦች መደረግ ያለባቸው አለ። ከሁሉም የፖለቲካ ኃይሎች ከኛ ጋር ብቻ ሳይሆን ይሄ የኢትዮጵያ ጥያቄ ስለሆነ ከሁሉም የፖለቲካ ኃይሎች ጋር ለመደራደር ብሔራዊ ለማድረግ ፍላጎት ካለ በእኛ በኩል ፈቃደኛ እንደሆንን በመግለጫም በይፋም አስተዋውቀናል። በቅርብ ቀናት በቅርብ ጊዜያት
የቀረበላችሁ የውይይት ጥሪ አለ? የተለያዩ ከዚህ ቀደም የትጥቅ ትግል የሚያካሂዱ ኃይሎች ወደ አዲስ አበባ ሲገቡ ተመልክተናልና ይሄንን በተመለከተ ከእናንተ ፓርቲ ጋር በተጨባጭ የደረሰ የእንወያይ ወይ ውይይት እንጀምር ጥሪ አለ?
እኛ በሶስተኛ ወገኖች በየጊዜው ለመወያየት ይፈልጋሉ ከመንግስት ጋር ሚል ልዩ ልዩ ተቋማዎች እናገኛለን። በተረፈ በግድ በቀጥታ ለኛ ያደረሰ ጥሪ የለም።
ከዚህ በተጨማሪ እንግዲህ አቶ ናምን በእናንተ በኩል ግን እንደ ቅድመ ሁኔታ ወደ አዲስ አበባ ለመመለስም ሆነ ውይይትም ይዞ በውጭም ሆኖ የፖለቲካ ኃይል ሆኖ በኢትዮጵያ የዲሞክራሲ ስርዓት ግንባታ ላይ ለመታገል ምንድናቸው መስፈርቶቻችሁ? ኢትዮጵያ ውስጥ ምን ለውጥ ይምጣ?
በእኛ በተደጋጋሚ ይፋ እንዳረግነው በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ ኢትዮጵያን ለሐቀኛ ትክክለኛ ፋንክሽናል የሆነ የሚሰራ ዲሞክራሲያዊ ስርዓት ለማሽጋገር ከተፈለገ ተጨባጭ እርምጃዎች መወሰድ አለባቸው። ከነኝም ውስጥ እንግዲህ በቀዳሚነት አሁን እንደተደረገው ሁሉንም የፖለቲካ እስረኞች አቶ አንዳርጋቸው ጽጌን ጨምሮ በየክልሉ በየቦታው የሚገኙ በብዙ ሺህ የሚቆጠሩ የፖለቲካ እስረኞችን መፍታት አንዱ ነው። ይሄንን በህዝብ ላይ የተጫነ አስቸኳይ ጊዜ አዋጅ ማንሳት ሌላው ነው። ከምርጫ 97 በኋላ የፖለቲካ ምህዳሩን ለማጥበብ መሰረታዊ በዚህ በራሱ በህገ መንግስቱ የሰፈሩትን ቤዚክ ወይም መሰረታዊ የሰብአዊና የፖለቲካ መብቶች ያፈነ የጸረ ሽብር፣ የመያዶች፣ የነጻውን ፕሬስ ያፈኑ ህጎች መሰረዝ እንዲሁም ደግሞ አጠቃላይ የኢትዮጵያ ችግር ከዚህ ካለው ስርዓት ካለው ኢህአደግና ካለው መንግስት በላይ ስለሆነ ውስብስብ ስለሆኑ ፖለቲካ ኢኮኖሚ ችግሮች ሀገሪቱ በሁሉም ባለድርሻዎች በሁሉም የፖለቲካ ኃይሎች በሁሉም ሲቪክ ኃይሎች ብሔራዊ ጉባኤ የሚያስፈልገውና በዚህ ላይ በጥልቀት ተወያይቶ የሀገሪቱን ፖለቲካዊ ችግሮች ለመፍታት የሚያስችል አቅጣጫ የሚያስፈልገው ነው። በዚህ መልኩ ነው መደረግ ያለበት። ይሄ የተናጠል ድርድር ብቻ ሳይሆን አጠቃላይ ሁሉን አቀፍ የሆነ የሁሉም ባለድርሻዎች የሚያደርጉት ብሔራዊ ውይይትና መግባባት ወደ ምንፈልገው አቀኛ ዲሞክራሲያዊ ስርዓት ሊያሸጋግረን የሚችለው እንግዲህ ያው እንደሚታወቀው በዚህ አገዛዝ ሁሉም ተቋማት የታፈኑበትና ሁሉም ተቋማት ለአንድ ፓርቲ ለአንድ የፖለቲካ ቡድን ስልጣን መጠበቂያ የሆነበት ይሄ የደህንነቱም የሰራዊቱም የፍትህ ተቋማት የነጻ የምርጫ ቦርድ እና በርካታ የሀገሪቱ ተቋማት የአንድን የፖለቲካ ቡድን የበላይነት የኢህአደግን የበላይነት የህወሓትን የበላይነት ያሰፈኑ ስለሆኑ እነኚህ ሁሉ መዋቅራዊ ለውጦች የሚያስፈልጋቸው ናቸው። በዚህ ከዚህ ጋር በተገናኘ የሚደረጉ ተጨባጭ እርምጃዎች እየገመገምን እንሄዳለን ማለት ነው። እነኚህ ናቸው ወደ ሀቀኛ ዲሞክራሲያዊ ስርዓት እነኚህ ሲስተካከሉ የሚያሸጋግሩ። ይሄን ሁሉ ለማድረግ ግን ብሔራዊ ውይይት ያስፈልጋል። ሁሉም ባለድርሻዎች በሀገሪቱ ችግሮች ዙሪያ መወያየት አለባቸው። መዋቅራዊ ለውጦች መኖር አለባቸው። የተለያዩ እርምጃዎች መውሰድ አለባቸው። ይህን እንግዲህ ብሔራዊ ውይይቱ ላይ እነኝም በሰፊው ተወያይቶ ለሀገሪቱ የሚበጀው መፍትሄ ለማስቀመጥ ይቻላል ብለን እናምናለን።
በጣም ነው የማመሰግነው አቶ ናምን ዘለቀ የአርበኞች ግንቦት ሰባት ከፍተኛ አመራርና እንደዚሁም የፖለቲካ ጉዳዮች ምክትል ኃላፊ ናቸው። ለሰጡኝ ማብራሪያ አመሰግናለሁ።
በጣም አመሰግናለሁ ሄኖክ፣ እንዲሁም ቮይስ ኦፍ አሜሪካ።
በማስከተል የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድን ምላሽ ጠይቀናል።
እንግዲህ የኢትዮጵያ መንግስት ከዚህ በፊት በትግሉ ጊዜ የህዝባችንን ድምጽ ለማፈንና እየደረሰ ያለውን ጭቆናና ሰቆቃ እንዳይወጣ ስለፈለገ ኦኤምኤንንም እኔንም ለማፈን በተለይ ደግሞ አገር ቤት ውስጥ ያሉ ዘጋቢዎቻችንና አድማጮቻችንን ለማስፈራራት በማሰብ በሽብር ከሶን ነበረ። የዚህ ክስ አላማ የህዝቡን ድምጽ ማፈን እኛንም አስበርግጎ ከስራ ውጪ ማድረግ ነበር። ያ ስላልተሳካና በኃይል መሄድ ስላልቻለ የህዝቡ ትግል ጠንክሮ በመሄዱ የቄሮ ጉልበት እየተከረረ በመሄዱ ፍራቱ በጉልበት ከመሄድ ይልቅ ወደ ሰላምና ወደ ጠረጴዛ ዙሪያ ለማምጣት የተገደደበት ሁኔታ ነው ያለው። በዚህም ጋር ተያይዞ ብዙ ስረኞች የተፈቱበት ሂደት አለ። አሁንም በሐሰት የተከሰሰው ለሌሎችም ሌሎችንም ግለሰቦች እንዲሁም ተቋማትን ክሱ ድቋርጥ ለማድረግ የተቻለበት ሁኔታ ነው ያለው። ስለዚህ የህዝባችን ትልቅ ውድል ነው። በመንግስት ምስጥ ደግሞ ከጉልበት ይልቅ መወያየት ከቡጢ ይልቅ ድርድር ይሻላል ብለው ተከረ ያላቋም ይዘው መጡ ግለሰቦች ወደ አምራ በመምጣታቸው ይሄ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው።
እንደ መገናኛ ብዙሃን መሪነትስ ይሄ ለመገናኛ ብዙሃን ነጻነት የተለየ ሐሳብን በማስተናገድ ምን ሚና ይኖረዋል? የሚለውጠው ነገር አለ ወይ ብለህ ታስባለህ?
ጥሩ ጀምር ነው ግን በቂ አይደለም። ኢትዮጵያ ውስጥ መገናኛ ብዙሃን በነጻነት እንዳይሰሩ የሚያደርጉ ህግጋቶችና አካሄዶች መወገድ አለባቸው። አሁን ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። የጸረ ሽብር ህጉ መነሳት መቻል አለበት። የፕረስ ህጉ መቀየርና ለነጻ ፕረስ የሚያመች መተካት አለበት። የሲቪል ሶሳይቲ ህጉ መነሳት አለበትና እነዚህ ለነጻ ሚዲያ ለነጻ የፖለቲካና ማህበራዊ እንቅስቃሴ እንቅፋት የሆኑ ጋሬጣ የሆኑና ለአምባገነን አካሄድ ድጋፍ ሲሰጡ የነበሩ ህጎችና አሰራሮች መነሳት አለባቸው። እነዚህ ስራዎች ከተነሱ ህጋቶች ከተነሱ ነጻና ገለልተኛ የሆነ ሚዲያ ማቋቋምና መስራት ይቻላል። ለሀገሪቷ ደግሞ በጣም አስፈላጊ ነው ብዬ ነው የማስበው። ግን አሁን ባለንበት ደረጃ ጅምሩ ጥሩ ቢሆንም ለኦኤምኤንም ሆነ ለሌሎች ሚዲያዎች ሀገር ቤት ውስጥ ገብቶ ለመስራት የሚያስችል ነው ብዬ ላየው።
በጣም ነው የማመሰግነው ጃዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ፣ ለሰጠህ ማብራሪያ አመሰግናለሁ።
ኤኖክ፣ እኔም አንተና ዲዌንም በየጊዜው ለመሰጡ እድል ከልብ አመሰግናለሁ።
ሄኖክንና እንግዶቹን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቀዳሚ የነበረው ዘገባችን አሁን ደርሶናል። አቶ አንዳርጋቸው ጽጌን ጨምሮ 500 ሰዎች ክሳቸው ተቋርጦ ከእስር መለቀቃቸው ታውቋል። አቶ አንዳርጋቸው ማምሻውን ወደ ወላጆቻቸው ቤት ገብተዋል። መለስካቸው አማሃ ዝርዝሩን አድርሶናል።
አቶ አንዳርጋቸው ጽጌ ዛሬ ተፈተው ወደ አባታቸው ቤት አካባቢ ሲደርሱ የመጡበት መኪና የአምቡላንስ የሚመስል ስለነበረ ከግቢው ውጭ ሲጠብቃቸው የነበረው ሕዝብ ብዙም አልጠረጠረም። ጥቂት ወጣቶች ግን ጠጋ ብለው እሱ ነው እያሉ መጮህ ሲጀምሩ ሕዝቡ በሩጫ ይከተል ጀመረ። መኪናዋ መንቀሳቀስ አልቻለችም። ርችትም ይተኮስ ነበረ። ህዝቡ ጨርሶ ስሜትን መቆጣጠር አልቻለም። መኪናዋ እንደምንም የግቢውን በር አልፋ እንደገባች አቶ አንዳርጋቸውን በሰዎች ትከሻ ላይ ከርቆ አየኋቸው። በብዙ ትግልና ትርምስ አገኘኋቸው።
እንኳን ደስ አለ አቶ አንዳርጋቸው።
እንኳን አብሮ ደስ አለን።
ምን ተሰማህ ዛሬ?
ይሄ በጣም የሚያስገርም ነገር ነው የጠበቀኝ እዚህ የህዝቡ ሁኔታ እና እኔ ፈጽም አልጠበቅኩም ነበር እንዲህ አይነት ነገር። ዝም ብዬ አባቴ ቤት በሰላም እገባለሁ ብዬ ነበር ይሄ ሁሉ ሰው መኪና መግባትም እንደማይችል በግሬ መሄድ እንደማልችል አድርጎ እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ ያስገባኝ እንዲህ አይነት ነገር ፈጽሞ አልጠበቅኩም ነበር።
ትላንትና ስንጠብቀ ነበረ። ለምን ይቀርባል?
አቃቤ ህጉ ይቅርታ አድርገናል አለ እንጂ ለማረሚያ ቤቱ ሰነድ አላከም ነበረ ነው የተባልኩት። በአስተዳደሩ የተነገረኝ ሰነዱ እስከሚመጣ ድረስ መቆየት ነበረብን ያለኝ ዛሬ ልከው ዛሬ አስፈርሞ ልከውኛል።
የአቶ አንዳርጋቸው አባት አቶ ጽጌ ሀብተማርያም ለልጃቸው በልዩ ሁኔታ ይቅርታ መደረጉን ከሰሙበት ጊዜ ጀምሮ ፍቺውን በጉጉት ነበር ሲጠብቁ የቆዩት። እሳቸውንም ስሜታቸውን ጠይቄያቸው ነበረ።
ምን ወሰን የሌለው ደስታ።
ሰሞኑ ሲጠብቁ ነበረ? በጣም
ጠብቅ ነበረ። ወስደኝም ነበረ።
እንቅልፍ ወስደትም ነበረ?
አዎ።
ከመቼ ጀምሮ ነው እንደዚህ ያጋጠመው እንቅልፍ እንደው እምቢ አለዎት?
አይ ቅርብ ጊዜ ነው። ወደ ኋላ ላይ ነው።
እንኳን ደስ ያለው።
ባለቤታቸው ወይዘሮ ታደለች ደግሞ እንዲህ ይላሉ።
ለአባቱ ማስረከቤ በጣም ደስ ብሎኛል። ኃላፊነት ስለተሰጠኝ በዚህ በማስረከቤ በጣም የበለጠ ብዙ ደስተኛ ሆኛለሁ። እነሱም ብዙ ማላንገላቱንም እግዚአብሔር ይስጣቸው።
ያቶ አንደርጋቸው ጽጌት ወይዘሮ አይኔ ጽጌንም ምን ተሰማውት ብያቸው ነበር?
ምንም አይሰማኝ ነገር አለ? ይሄ ነው ብየምልህ ነገር የለኝም። ተወኝ፣ ሚክስድ ነው ፊሊንግ። አዎ ይሄ ነው ብየምልህ ነገር የለም። እኔ አላየሁትም ለ13 አመት አላየሁትም። ስፔሻሊ ደግሞ ባለፈው አመት 4 አመት እዚህ ሀገር ሲቀመጥ አንድ ቀን የማየት እንኳን እድል አልነበረኝ።
ተከልክለሽ ነበር?
ተከልክዬ ነው። አዎ ተከልክዬ።
ለምን ተከለከሉሽ?
ለምን ተከለከሉኝ? እነሱ መጠየቅ ይሻላል እንጂ እኔ እዚህ ቁጭ ብዬ የ90 አመት አባቴ ስንቅ በየሳምንቱ እንዲያስገባ የተፈቀደበት ምክንያት ምን እንደሆነ አልገባኝም። መቼም ሁሉም አባት አላቸው እና ይሄንን ሽማግሌ ከኦሎምፒያ ተነስቶ ቃሊቲ ድረስ አዎ በየሳምንቱ ከወዘሮ ታደለሽ ጋራ ይዘው ያንን ቃየስ በሳምንት አንድ ቀን ስለሚፈቀድ የሳምንት ኮተት ነው ተሸክመው የሚሄዱት እና ይሄንን አገር ይፍረደው። እኔ ምንም የምለው ነገር የለኝም።
አቶ አንደርጋቸው ብቻ ሳይሆኑ በዛሬው ዕለት ከ500 የማያንሱ ሰዎች መፈታታቸው ታውቋል። አቶ አንደርጋቸው ዛሬ ለደጋፊዎቻቸውና በአባታቸው ግቢ ለተቀበላቸው ሕዝብ ባደረጉት አጭር ንግግር የተደረገላቸውን አስደናቂ አቀባበል አመስግነዋል። ደስታቸው ከፍተኛ የመሆኑን ያለም ዛሬም ያልተፈቱ ኢትዮጵያውያን ብዙ ያሉ በመሆናቸው ያደረባቸውን ሐዘን አልሸሸጉም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከአራተኛ ፎቅ ለመውደቅ የተንጠለጠለ የ4 ዓመት ሕፃንን ለማዳን በሚያስገርም ፍጥነት የፎቁን በረንዳዎች በመውጣት ሕፃኑን ያተረፈውና ይህንን ሲያደርግ የሚያሳየው ቪዲዮ የማሊው ስደተኛ ማማዱ ጋሳማ ከትላንት ጀምሮ በዓለም ዙሪያ በሚገኙ የመገናኛ ብዙሃን ሲሰራጭ ውሏል። የፈረንሳይ መሪ ኢማኑኤል ማርኮን ለማማዱ ለፈጸመው ጀግንነት የፈረንሳይ ዜግነት ሰጥተውታል። የቪኦኤው የባምባራ ሰርቪስ ፕሮግራም ወጣቱን አናግሮት ነበር። መስታወት አራጋው እንደሚከተለው ታቀርባለች። የ22 ዓመቱ ማማዱ ጋሳማ በምዕራብ ማሊ ዲያፎኑ ያጋኒ ከያስ በምትባል መንደር ነው ያደገው። ከማሊ በቡርኪና ፋሶ አድርጎ ኒጀርና የሳህራን በረሃ አቋርጦ ሊቢያ፣ ከዛም በትንሽ ጀልባ የሜዲትራኒያንን ባህር አቋርጦ ጣሊያን እንደገባ ይናገራል። በፈረንሳይ ፓሪስ መኖር ከጀመረ 1 አመቱ ነው። ምስልህን በዓለም ዙሪያ ብዙዎች በቴሌቪዥንና በማህበራዊ መገናኛ ብዙሃን ተመልክተውታል። ለመሆኑ ምንድን ነበር የተፈጠረው?
ከሴት ጓደኛዬ ጋር ነበርኩ። እግር ኳስ በቴሌቪዥን ለማየት አቅራቢያችን ወደሚገኘው ምግብ ቤት በማምራት ላይ ነበርን። ምግብ ቤቱ ደርሰን ምግብ አዘዝኩ። ልንበላ ስንዘጋጅ ከደጅ ብዙ ሰዎች ተሰብስበው ሲጫጫሁ አሻገሬ ተመለከትኩ። በአካባቢው የነበሩ የመኪና ሹፌሮችም ጥሩምባቸውን ያሰሙ ነበር። ከዛም ከምግብ ቤት ወጣሁና ምን እንደሆነ ስመለከት የ4 ዓመት ህፃን ልጅ 4ኛ ፎቅ በረንዳ ላይ ተንጠልጥሎ ተመለከትኩት። ለማሰብ ጊዜ ባለማጥፋቴ እግዚአብሔርን አመሰግነዋለሁ። መንገዱን አቋርጬ ልጁን ለማዳን መሮጥ ጀመርኩ። እግዚአብሔር ይመስገን ከመውደቅ አድኛለሁ።
ህፃኑን ከመውደቅ ካዳንከው በኋላ አንተ ምን ተሰማ?
ወደ ፎቁ ላይ መውጣት የጀመርኩት ልጁን ለማዳን ነበር። ካዳንኩት በኋላ ፖሊሶች መጡና ሁለታችንንም አንድ ክፍል ውስጥ አስቀመጡን። እኔ በዛን ሰዓት ሰውነቴ ሁሉ ከመንቀጥቀጡ የተነሳ ራሴን ችዬ መቆም እንኳን አልችልም ነበር። የሰራሁትን ባለማመን ሰውነቴ ሁሉ ይንቀጠቀጥ ነበር።
ከፕሬዝዳንት ማርኮን ጋር የነበረህ ቆይታ ምን ይመስል ነበር?
በጣም ደስ ብሎኝ ነበር። ጠርተው ነው ያነጋገሩኝ። እንዴት ልጁን ማዳን እንደቻልኩ ነበር የጠየቁኝ። እኔ ደግሞ እርዳታ እንደምፈልግ ነገርኳቸው።
ከቦ ማለቀ ነብሩኪና አብሬ ቡርኪና ናንጀሪያ ፕሬ ሊቢካሳራ ምን ወንተራይ
ማሊን ለቅቄ በቡርኪና ፋሶ በኒጀር ከዛም የሳሃራ በረሃን አቋርጬ ሊቢያ ደረስኩ። ለተወሰነ ጊዜ ሊቢያ ከቆየ በኋላ ወደ ጣሊያን የምሻገርበትን መንገድ ማፈላለግ ጀመርኩ። በጀልባ መንገዴን እንደጀመርኩ በወደብ ጠባቂዎች ተይዤ ታሰርኩ። ከዛም ወደ ኒጀር እንድመለስ ተደረግኩ። ለሁለተኛ ጊዜ ያንኑ መንገድ ሞክሬ በእግዚአብሔር እርዳታ ጣሊያን መግባት ቻልኩ።
ፕሬዝዳንት ማርኮን የፈረንሳይ ዜግነት እንደሚሰጡ ነግረውሃል አይደለም?
ሲ አያፉ
አው ነግረውኛል።
በርካታ የማሊ ወጣቶች በሳሃራ በረሃና በአልጄሪያ እንዲሁም ሊቢያ እስር ቤቶች ውስጥ ይገኛሉ። ስለነሱ መናገር የምትፈልገው ነገር ካለ?
ለምን አላጅሊ አላይ ነክ ታገቱ ምና አላካ ቢታገቲ አላካ ሙምቡ ከታቱ ማላ አላካ ተማ
እኔን እንደረዱኝ ሌሎች ስደተኛ ወንድሞችን እንዲጎበኙልኝ ጸልያለሁ። ለሁሉም ስደተኛ የተሻለ ህይወት እንዲያገኙ ጸልያለሁ። በሰሃራ በረሃ ያሉትን በረሃውን በሰላም እንዲያሳልፍላቸው በባህር የሚጓዙትንም በሰላም ያሰቡት ያደርሳቸው ዘንድ እግዚአብሔርን በጸሎት ተጠይቃለሁ።
ፖሊሶች እንዳረጋገጡት ከመውደቅ የተረፈው የአራት አመቱ ህፃን ወላጆች ይህ ሁሉ ሲሆን በቤት ውስጥ አልነበሩም። ህፃኑ ያለ ትልቅ ሰው ጥበቃ ቤት ውስጥ ብቻውን የተተወበትን ምክንያት የፓሪስ ፖሊሶች በማጣራት ላይ ናቸው። የዛሬው የጋቢና ጉዟችን እንግዲህ በዚህ ተጠናቋል። ሄኖክ
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም ላኩልን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የቴክኒክ መሐንዲሳችን ደግሞ ሱሌ ታራዋለ። እናመሰግናለን አብራችሁን ስላመሻችሁ። በዚህ ዜማ እንሰናበት።
መልካም ምሽት። በነገው ጉዞ እንገናኝ።
ትንን ራዶኒ ሰገላ አሜሪካቲ